bula amma saganta fa na maratu tufufa
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 13 2013 ዓ.ም ተመረጥ ዝግጅታችን ጀመረ። አንዳንድ አገራት በኢትዮጵያ የውስጥ ጉዳይ በእጅጉ ጣልቃ እየገቡ መሆኑን የገለጹ በጎ ፈቃደኛ ዜጎች ይህንኑ የሚቃወም ንቅናቄ አስጀምረዋል።
የሚተቀሱ የሰባይ መብት ጥሰቶች የተነገሩ ጉዳዮች መንግስትን ያመነው እኔም እንደገለሰብ ከጀርባ የቆሙ አጋሮቻችንም እንደገለሰብ አይቶ መዝኖ በሚያሳዝነው አዝነው ፈጥነው መدرس በሚገባቸው ፈጥነው ለመدرس ጥረት ያደረጉ ደሞ ቢታረም ቢስተካከል ለሚሉት ድምጽ የሆኑ ሁሉን አይነት አቅጣጫ ትግል ያደረጉ ይላሉ። እንደዚያ ይሄንን ያደረግን ነው ለራሳችን ተውን ነው የተጫነን እጅ ከውስጥ ካለን ጉዳይ በላይ ሊሆንብን አይገባም።
በዚህ ጉዳይ ላይ ከተሰናዳው ዘገባ የተቀነጨበ ነው ያደመጣችሁ። ዝርዝሩ ባብይ ርዕስ ይቀርባል። በሌላ በኩል የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሪዞሉሽን 97 በተሰኘው የኢትዮጵያውያን ወቅታዊ ሁኔታ ለማሻሻል መወሰድ የሚገባቸውን እርምጃዎች በዘረዘረው ረቂቅ ውሳኔ ላይ በሙሉ መስማማቱ ታውቋል። የዚህንም ዝርዝር ዘገባ ከዜናው በኋላ እናቀርብላችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራንና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ብርሃን ኃይሉ ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሬዞሉሽን 97 የሴኔቱ ውሳኔ ቁጥር 97 በተሰኘው የኢትዮጵያን ወቅታዊ ሁኔታ ለማሻሻል በሚል መወሰድ የሚገባቸውን እርምጃዎች የዘረዘረውን ረቂቅ ውሳኔ አሳልፏል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር የትግራይ ክልል ግጭት እጅግ የከበደ ረሃብ እያስከተለ እንደሆነና ከ5 ሚሊዮን የሚበልጥ ህዝብ እርዳታ የሚያስፈልገው መሆኑን አሳሰቡ። የቅድመ ማስጠንቀቂያ ቅኝታችን አጣዳፊ የምግብ ችግር መኖሩን ይጠቁመናል ያሉት ሳማንታ ፓወር ችግሩ እጅግ አስከፊው ደረጃ ላይ መድረሱን ገልጸው የኢትዮጵያ መንግስት ግጭቱን ለማቆምና የሰብአዊ ረድኤት ሰራተኞች የችግረኛውን ህዝብ መድረስ እንዲችሉ አሁንኑ እርምጃ መውሰድ አለበት ሲሉ በትዊተር ገጻቸው ላይ አስፍረዋል። በሌላ ዜና በኢትዮጵያ ትግራይ ክልል የሰብአዊ ረድኤት ሰራተኞች ችግር ላይ ያሉ ማህበረሰቦችን ለመድረስ በሚያደርጉት እንቅስቃሴ የሚገጥማቸው መሰናክል ተባብሷል ሲል የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ አሳሰበ። አጣዳፊ የምግብ እርዳታ ከመያስፈልገው 5.2 ሚሊዮን ህዝብ ውስጥ ካለፈው መጋቢት መጨረሻ ወዲህ መድረስ የተቻለው 1.8 ሚሊዮን ብቻ መሆኑን ኦቻ ገልጿል። በክልሉ የባሰ የከበደ የተመጣጠነ ምግብ እጦት እንዳይከሰት አስቸኳይ የገንዘብ እርዳታ እንደሚያስፈልግ የገለጸው ኦቻ እርዳታ ለሚያስፈልጋቸው ሁሉ እስከዚህ የአውሮፓ 2021 ዓመተ ምህረት መጨረሻ ድረስ እርዳታውን ለማቅረብ 853 ሚሊዮን ዶላር እስከ ሐምሌ ወር መጨረሻ ባለው ጊዜ ውስጥ ደግሞ 200 ሚሊዮን ዶላር እንደሚያስፈልግ አሳስቧል። ኢትዮጵያ በመጪዎቹ የክረምት ወራት ከታላቁ ህዳሴ ግድብ የኤሌክትሪክ ኃይል ማመንጨት እንደምትጀምር የውጭ ጉዳይ ሚኒስቴር ትናንት አሙስ ባወጣው መግለጫ አስታወቀ። በ4.6 ቢሊዮን ዶላር ወጪ እየተገነባ ያለው የታላቁ ህዳሴ ግድብ በክረምቱ ወራት 13.5 ቢሊዮን ኪዩቢክ ሜትር ውሃ በማጠራቀም የግድቡን የውሃ መጠን ወደ 18.4 ቢሊዮን ኪዩቢክ ሜትር ከፍ እንደሚያደርገው የሚጠበቅ መሆኑን የውጭ ጉዳይ ሚኒስቴር መግለጫው አመልክቷል። 650 ኪሎ ሜትር እርዝማኔ ያለው የግድቡ የኤሌክትሪክ ኃይል ማስተላለፊያ መስመር ዝርጋታ መጠናቀቁን መግለጫው አክሎ አስታውቋል። የግድቡ ግንባታ ስራ 80% መጠናቀቁንና ግድቡ እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት በሙሉ አቅሙ የኤሌክትሪክ ኃይል ማመንጨት ሲጀምር በአህጉረ አፍሪካ ከማናቸውም ከፍተኛውን የሃይድሮ ኤሌክትሪክ ኃይል አመንጪ ካለም ደግሞ 7ኛውን ደረጃ እንደሚይዝ መንግስታዊ የዜና ማሰራጫዎች አውስተዋል። የውጭ ጉዳይ ሚኒስቴር መግለጫው ኢትዮጵያ የግድቡን የውሃ ሙሌት የግድቡን ግንባታ ስራም ሆነ የውሃ አለቃቀቅ እቅዷን የሚያደናቅፍ አንዳችም ተግባር አትታገስም ብሏል። ግብጽ በመጪው የግድቡ የውሃ ሙሌት እቅድ ላይ ተቃውሞ እንደሌላት ማስተዋወቋ ጥሩ ጅማሮ መሆኑንም የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። በሁለተኛው የግድቡ የውሃ ሙሌት እቅድና የኤሌክትሪክ ኃይል ማመንጨት እንደሚጀመር በገለጸው ዜና በርካታ ኢትዮጵያውያን በማህበራዊ መገናኛ አማካይነት ድጋፋቸውን እያሰሙ ናቸው። ለጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ መንግስት የኒውዮርክ ታይምስ ጋዜጠኛ ሳይመን ማርክስን ከሀገር ማስወጣቱን አወገዘ። ጋዜጠኛው ባለፈው መጋቢት የፕሬስ ፈቃዱ የተሰረዘ ሲሆን አሁን ደግሞ በቁጥጥር ስር ከዋለ በኋላ ወዲያውኑ ከሀገር እንዲወጣ ተደርጓል ያለው ሲፒጄ የኢትዮጵያ መንግስት ጋዜጠኛው ወደ ኢትዮጵያ ተመልሶ ስራውን እንዲያከናውን እንዲፈቅድ እናሳስባለን ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በእስራኤልና በጋዛ መካከል የተከናወነው የተኩስ ማቆም ስምምነት በአካባቢው ሰዓት አቆጣጠር ዛሬ ከሌሊቱ 8 ሰዓት ላይ ተጀምሯል። በጋዛና በእስራኤል መጠነኛ መረጋጋት እንዳለ ነው የተዘገበው። ስለ ጉዳዩ የተቀነባበረውን አጭር ዘገባ አዳነች ፍሳሐዬ ታቀርባለች።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ካለፉት 11 ቀናት ወዲህ 6 ጊዜ ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር እንደተነጋገሩ ትናንት ሌሊት ጠቁመዋል። ግጭቱ እንዲቆም ብዙም ድምፅ ሳያሰሙ ያደረጉት ዲፕሎማሲያዊ ጥረት መሆኑን አስገንዝበዋል።
Provide rapid humanitarian assistance and the marshal international support for the people of Gaza and the Gaza reconstruction efforts.
ፍልስጤማውያንና እስራኤላውያን በእኩል ደህንነታቸውና ጸጥታቸው ተጠብቆ እኩል ነጻነት፣ ብልጽግናና ዲሞክራሲ አግኝተው እንዲኖሩ ይገባል የሚል እምነት አለኝ። ይህ እንዲሳካም አስተዳደሬ ድምጹን አጥፍቶ የማያቋርጥ ጥረት ማድረጉን ይቀጥላል። ይህን መሻሻል ለማሳካት የሚያስችልን ቅን የሆነ እድል አለን ብዬ አምናለሁ። ይህ እንዲሳካ ለመስራትም ቁርጠኛ ነኝ።
ባይደን በተለይም ግብጽ በተኩስ ማቆም ጥረት ላይ ለነበራት ሚና አመስግነዋታል። ለጋዛ ፈጣን ሰብአዊ ረድኤት እንዲቀርብ መልሶ የመገንባት ስራም እንዲካሄድ ዩናይትድ ስቴትስ ከተባበሩት መንግስታት ድርጅትና ከሌሎችም ጋር ለመስራት ቁርጠኛ መሆኗንም ባይደን አስገንዝበዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት ቮልካን ቦስኪር በበኩላቸው እንዳውም ዘግይቷል በማለት የተኩስ ማቆም ስምምነት አስተማማኝ ብለውታል።
This shows that when the General Assembly takes the lead and member states speak up together.
ይህ ጠቅላላው ጉባኤ የመሪነቱን ቦታ ሲይዝ አባል አገሮችም በአንድ ድምጽ ሲናገሩት ውጤት እንደሚገኝ ያሳያል። ሁለተኛ ደግሞ እስራኤል እንደ ወራሪ ኃይል ዓለም አቀፍ የሰብአዊ መብትንና የሰብአዊ ሕግን ማክበር አለባት።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የተኩስ ማቆም ስምምነት በመልካም ተቀብለውታል። ሁለቱም ወገኖች እንዲያከብሩትም አሳስበዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውጊያውን በማውገዝ ተኩስ እንዲቆም ጥሪ ለማቅረብ ያደረገውን ጥረት የባይደን አስተዳደር አግዷል። አንዳንድ ሀገሮች ነቅፈውታል። እንዲህ አይነቱን መግለጫ ለማውጣት የሚቻለው ሁሉም 15 የጸጥታው ምክር ቤት አባል ሀገሮች ከተስማሙበት ነው። በ11 ቀናት ውጊያ ጋዛ ላይ 65 ልጆች የሚገኙባቸው 230 ሰዎች እንደተገደሉ የአካባቢው የጤና ባለስልጣኖች ገልጸዋል። እስራኤል ውስጥ ደግሞ 12 ሰዎች መገደላቸውን ባለስልጣኖች ተናግረዋል። የተባበሩት መንግስታት ድርጅት በገለጸው መሰረት ጋዛ ውስጥ ከ72000 በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል።
አዳነችን አመሰግናለሁ። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስንሻገር ኮሮና ቫይረስ እጅግ በፈጠነ ሁኔታ እየተዛመተባት ባለችው ህንድ ባለፈው የ24 ሰዓት ጊዜ ውስጥ ብቻ 259,000 አዲስ የቫይረሱ ተጋላጮች መገኘታቸውንና 4,000 ሰዎች ህይወታቸው ማለፉ ተዘግቧል። ህንድ በአሁኑ ወቅት በዓለም ዙሪያ ከተረጋገጠው 165.5 የቫይረሱ ተጋላጮች ቁጥር ውስጥ 26 ሚሊዮኑን እንደያዘች የዩናይትድ ስቴትስ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ገልጿል። ከህንድ የሚበልጥ ቁጥር ያላት የቫይረሱ ተያዦቿ ቁጥር 33 ሚሊዮን የገባው ዩናይትድ ስቴትስ ብቻ ነች። በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች አዋቂውና የፕሬዝደንት ጆ ባይደን የህክምና ጉዳዮች ዋና አማካሪ ዶክተር አንቶኒ ፋውቺ ዩናይትድ ስቴትስ የኮሮና ቫይረስ ስርጭት እንዳያሻቅም መከላከል የምትችል ይመስለኛል ሲሉ ለዋሽንግተን ፖስት ጋዜጣ ገለጹ። ሀገሪቱ አሉ ፋውቺ፣ ፕሬዝደንት ባይደን እስከ መጪው የዩናይትድ ስቴትስ የነጻነት ቀን ጁላይ 4 በሚኖረው ጊዜ ውስጥ 70% ህዝብ ቢያንስ አንድ ክትባት እንዲከተብ ያወጡት ግብ ተፈጻሚ ከሆነና አሁን በያዝነው የክትባት አሰጣጥ ፍጥነት ከቀጠልን የቫይረሱ ስርጭት እንደገና የሚያሻቅብበት አደጋ ይገጥመናል ብዬ አልሰጋም ብለዋል። ይህ በዚህ እንዳለ የኮቪድ-19 ዓለም አቀፍ ወረርሽኝ እንዳያከትም ከተደቀኑበት ከፍተኛ አደጋዎች አንዱ አስደንጋጭ የሆነ ደረጃ ላይ የሚገኘው የክትባቱ የተዛባ ተደራሽነት ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም አሳሰቡ። ዶክተር ቴድሮስ ይህን ያሉት በዚሁ ሳምንት ውስጥ በጋራ ብልጽግና ኮመንዌልት አባል አገሮች የጤና ሚኒስትሮች ስብሰባ ላይ ባሰሙት ንግግር ነው። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ እንዳሉት የክትባት አፓርቴይድ ገጥሞናል ሲሉ የጠቀሱት ዶክተር ቴድሮስ ባለከፍተኛ ገቢዎቹ ሀገሮች የህዝብ ብዛታቸው ከዓለም 15% ብቻ ሆኖ ሳለ 45%ን ክትባት የያዙ እነሱ ናቸው ብለዋል። ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ደግሞ ከዓለም ህዝብ ግማሽ የሚሆነውን ይዘው የደረሳቸው የኮቪድ ክትባት 17% ብቻ ነው ሲሉ አነጻጽረዋል። በመጨረሻም የዕለቱን የስፖርት ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ቆንጂት። የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሊ መደረጉን ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ሙናስሬኒ የናይጄሪያው ሪቨርስ ሆፐርስን 99-70 አሸንፏል። የሞሮኮው ኤኤስ ሳሊ የማሊውን ኤኤስ ናሽናሊን 88-79 ረትቷል። አመሻሹን የአልጄሪያው ግሩፕመንት ስፖርቲቭ ዲ ፔትሮሊየስ ከሞዛምቢኩ ፌሮቪያሮ ዲ ማፑቶ ጋር ይፎካከራል። የቶኪዮ ኦሎምፒክ በከተማዋ በኮቪድ-19 ምክንያት አስቸኳይ ጊዜ አዋጅ ቢታወጅም እንኳን መከናወኑ እንደማይቀር የዓለም አቀፉ ኦሎምፒክ ኮሚቴ አንድ ቁልፍ ባለሥልጣን ዛሬ አስታውቀዋል። ሊከፈት 9 ሳምንታት የቀሩትን ኦሎምፒክ አስመልክቶ በውጥረት ውስጥ ላለው የሕክምና ስርዓት ተጨማሪ ጫና ይፈጥራል በሚል የተቀሰቀሰውን ፍራቻ ለማርገብ ኮሚቴው እየጣረ ይገኛል። የኦሎምፒኩን ድባብ ደመቅ በሚያደርግ መልኩ በ2024 ኦሎምፒኩን የምታዘጋጀው ፈረንሳይ ፕሬዚደንት ኢማኑኤል ማክሮን በመክፈቻው ስነስርዓት ለመገኘት አቅደዋል። አቀፉ ስፖርታዊ ትርኢት ከሀገሬው ህዝብ ከፍተኛ ተቃውሞ እየገጠመው ነው። በሮይተርስ ጥናት መሰረት ከተጠየቁት ነዋሪዎች መካከል 70% መላሾች ውድድሩ እንዲሰረዝ ወይንም ለሌላ ጊዜ እንዲተላለፍ ይፈልጋሉ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 13 2013 ዓ.ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። አንዳንድ ሀገራት በኢትዮጵያ የውስጥ ጉዳይ በእጅጉ ጣልቃ እየገቡ መሆኑን የገለጹ በጎ ፈቃደኛ ዜጎች ይህንኑ የሚቃወም ንቅናቄ አስጀምረዋል። በሀገር ፍቅር ቲያትር ቤት ይፋ የተደረገው ብሔራዊ ክብር በህብር የተሰኘው ንቅናቄ በቀጣዮቹ ቀናትና ሳምንታት በሀገር ውስጥና በውጭም የሚቀጥል መሆኑ ተገልጿል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል።
ብሔራዊ ክብር በህብር የተሰኘው ንቅናቄ ኢትዮጵያውያንን በዚህ ዓላማ ዙሪያ በማሰለፍ የውጭ ጣልቃ ገብነትን ለመቃወም የሚካሄድ ነው። አዘጋጆቹ እንደገለጹት ታዋቂ ፖለቲከኞች፣ አርቲስቶች፣ ደራሲያን፣ የሃይማኖት መምህራንና ሌሎች ደግሞ ይህንን ንቅናቄ በበጎ ፈቃደኝነት ካስጀመሩት መካከል ናቸው። ንቅናቄው በይፋ መጀመሩን ያስታወቁትም በሀገር ፍቅር ቲያትር ቤት በተካሄደ ስነ ስርዓት ነው። አዘጋጆቹ እንዳሉት አንዳንድ ሀያላ ነገራት እያደረጉት ያሉት ጣልቃ ገብነት አጠቃላዩን የኢትዮጵያ ህዝብ ስሜት ከግምት ያላስገባ ነው። ጸሐፊና ጋዜጠኛ ክብሬ ተስፋዬ ይሄንኑን ያብራራችው።
ያው ይሄ ብሔራዊ ክብር በህብር የተሰኘ ንቅናቄያችን ማስጀመሪያ ነው። ይሄ ንቅናቄ እንግዲህ ከዘመናት በፊት ጀምሮ ኢትዮጵያውያን ላይ የሚደረገው አላግባብ የሆነ ተጽዕኖ ዛሬ ደግሞ ቀኑን ቆጥሮ ኢትዮጵያን እንደ ውስጥ ደክማለች፣ አይደማመጡም፣ ልዩ ልዩ ነገሮችን መሰረት ያደረጉ ህዝቡን ያለካ ከላይ አደባባይ ላይ የወጣውን ድምፅና የጥቂት ግለሰቦችን ሀሳብ ብቻ በመያዝ ኢትዮጵያዊነት የተለካበት ነገር ያበሳጨን ያሳዘነን አይገባንምም ብለን የተሰባሰብን ኢትዮጵያውያንን
የንቅናቄው መልእክት እጃችሁን አንሱልን የሚል ነው። ችግሮች ቢኖሩም የሀገር ውስጥ ጉዳዮች መሆናቸውን ነው አዘጋጆቹ የሚገልጹት።
የሚጠቀሱ የሰብአዊ መብት ጥሰቶች፣ የተነገሩ ጉዳዮች መንግስትም ያመነው እኔም እንደ ግለሰብ ከጀርባ የቆሙ አጋሮቻችንም እንደ ግለሰብ አይተው መዝነው በሚያሳዝነው አዝነው ፈጥነው መድረስ በሚገባቸው ፈጥነው ለመድረስ ጥረት እያደረጉ ደግሞ ቢታረም ቢስተካከል ለሚሉት ድምፅ እየሆኑ ሁሉን አይነት አቅጣጫ ትግል እያደረጉ እያሉ እንደ ዜጋ ይህንን እያደረግን ነው። ለራሳችን ተውን ነው የተጫነን እጅ ከውስጥ ካለን ጉዳይ በላይ ሊሆንብን አይገባም። ምክንያቱም የኢትዮጵያ ሕዝብ ይሄንን አይመጥነውም ነው። ታሪካዊ መነሻዎችን በደንብ አድርጎ ማስመር የሚያስፈልገው እንዲህ አይነት ጫናዎች ኢትዮጵያ ውስጥ ሁልጊዜም የሚፈጸሙት ከአድዋው ጦርነት እንኳን ባጭሩ ከጥቂት ጊዜው ታሪክ ከዘገበው እንኳን ብንነሳ ሁሌም እንደ ሀገር ደክማለች፣ ውስጧ የሆነ ነገር አለ ተብሎ ሲታሰብ የሚደረግብንን የእጅ ጫና ድሮም ሕዝብ ነው የመለሰው። ህዝብ ሲመልሰው ግን ልዩነቶችን ወደ ጎን አድርጎ ነው በአንድ የተመመው። ስለዚህ ብሔራዊ ክብራችን ድሮም የኖረው በህብር ነውና ዛሬ በህብር እጃችሁን አንሱልን ልንል የጀመርነው ፕሮግራም መባቻ ነው።
የዚህ ንቅናቄ አዘጋጆች ሰሞኑን በሰጡት መግለጫም አላማውን ለጋዜጠኞች አብራርተዋል። ታዋቂው ፖለቲከኛና ጸሐፊ አንዳርጋቸው ጽጌ መግለጫውን ከሰጡት መካከል ናቸው።
ህዝቡ በሚሊዮኖች እኛ ድሃ እንሁን ችግር ይኑርብን እንጂ ከእናንተም በላይ ከየትኛውም አገር በላይ ክብር ያለው አገር ህዝቦች ነን፣ ዜጎች ነን። ማንም በድህነታችን አሳቦ በእርዳታ አሳቦ ሊያዘን አይችልም። እንራባለን እንጂ ከእናንተ ትዕዛዝ የምንቀበል ባህሪያዎች አይደለም የሚል ግልጽ መልስ መስጠት መቻል አለበት። ይህንን ለማስተባበር ተብሎ የተሰባሰበ ኃይል መሆኑን እንድታውቁት ነው። ከዚህ ጀርባ የተለያዩ ኃይሎች ይኖራሉ። ሲቪክ ሶሳይቲዎች፣ ድርጅቶች፣ የተለያዩ ማህበራት፣ በአጠቃላይ ሀገሪቷ ሚዲያዎች። ግን መደረግ ያለበት ጉዳይ ነው። በስቷል። ይህንን አምረን መኮንን መቻል አለብን ባይ ነኝ። ይሄ ነው መነሻችን።
ታዋቂው የሃይማኖት መምህር ኡስታዝ አቡበከር አህመድ በበኩላቸው ተከታታይነት ያለው መልእክት ማስተላለፍ እንደሚገባ ነበር ያብራሩት።
በመላው ዓለም የሚገኙ ኢትዮጵያኖች በተመሳሳይ ወቅት በተመሳሳይ ጊዜ የጋራ ድምፅ አሰምተው በተከታታይነት ይህንን ግልጽ የሆነ ህዝባዊ መልእክት፣ የህዝብ አቋም፣ የህዝብ ድምፅ፣ የህዝብ አንድነት መገለጫ የሆነ መልእክቱን ለሚመለከታቸው ይህንን እየተንቀሳቀሱ እየመሩ ላሉት ውጭም በተለያዩ ቦታዎች ላሉ አካላቶች ዙሪያ ገባችን ባሉ ጎረቤት ሀገሮቻችን በጥቅም ጉዳይ ላይ እኛነታችንን አሁንም አዋርደው ዝቅ ብለን እንድንኖር ለሚፈልጉ አካላቶችም እንዲሁም ምዕራባውያን ሀገራቶች በተለያየ ጊዜ በመግለጫም በመልእክትም ይህንን አካል ይህንን ህዝብ ዝቅ እንዲለው የፈለጉ አካላቶች ላይ መልእክቱን ማስተላለፍ ነው።
ንቅናቄው በተጀመረበት በዛሬው ዕለት ተይዘው ከነበሩት መርሃ ግብሮች አንዱ በአዲስ አበባ ለሚገኙ የሀያላን ሀገራት ኤምባሲዎች ደብዳቤ በአካል ማድረስ ነበር። በተወካዮቻችን አማካኝነት ደብዳቤውን አንብበን እናስረክባለን ነበር ያሉት አዘጋጆቹ። ይህንኑ መነሻ ያደረገው በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቆንስላ ክፍል ለደህንነት ጥንቃቄ ሲባል ዛሬ አገልግሎት ሳይሰጥ ውሏል። ቀደም ሲል እንዳስታወቀው አዘጋጆቹ ግን ደብዳቤዎችን ለኤምባሲዎች የማስገባቱ መርሃ ግብር ለሌላ ጊዜ መተላለፉን አመልክተዋል። ምክንያቱ ደግሞ ኤምባሲዎቹ ዝግጁ አለመሆናቸው እንደሆነ የተጠቀሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በአፋር ባደረጉት ንግግርም ዘመናዊ ኮሎኒያሊዝም ያሉትን አውግዘዋል።
በበቂ ደረጃ የሚተረክ ታሪክና ክብር በበቂ ደረጃ የሚያኮራ ማንነትና ነጻነት ያለው ህዝብ ስለሆነ ዘመናዊ ኮሎኒያሊዝም ሊያመጡብን የሚፈልጉና ምን ማድረግ እንዳለብን እንኳን እንደማናቅ ለሚያስቡ ሀገራት በፖለቲካ፣ በሃይማኖት፣ በብሔር ሳይከፋፈል እኛ ኢትዮጵያውያን ነጻ የነበርንና ነጻ ሆነን የምንቀጥል ምንም ዛሬ ደሃ ብንሆን በልጽገን ለአፍሪካ ፈርጥ ለዓለም ምሳሌ የምንሆን ህዝቦች መሆናችንን በከፍተኛ ማስተዋልና ትብብር ለነዚህ ጎረምሶች ማስተማር ማሳየት ያስፈልጋል።
ህብረተሰቡ በንቅናቄው መሳተፍ ያለበት ከአገራት ጋር የሚኖረውን ወዳጅነት በማያጠለሽና በኢትዮጵያዊ ጨዋነት መሆኑን አዘጋጆቹ አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሪዞሉሽን 97 የተሰኘውን የኢትዮጵያን ወቅታዊ ሁኔታ ለማሻሻል መወሰድ የሚገባቸውን እርምጃዎች በዘረዘረው ረቂቅ ውሳኔ ላይ በሙሉ መስማማቱ ታውቋል። ሀብታሙ ስዩም ዝርዝሩን ያስደምጠናል።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሪዞሉሽን 97 የተሰኘውን የኢትዮጵያን ወቅታዊ ሁኔታ ለማሻሻል መወሰድ የሚገባቸውን እርምጃዎች የዘረዘረውን ረቂቅ ውሳኔ በሙሉ ስምምነት አሳልፏል። የውሳኔው ሰነድ እንደ መንደርደሪያነት ኢትዮጵያንና የዩናይትድ ስቴትስን አንድ ክፍለ ዘመን የተሻገረ ጠቃሚ ግንኙነት ዘክረዋል። ከሳህራ በታች ባለው የአፍሪካ ቀጠና በደህንነትና ማረጋጋት ስራዎች ረገድ ያላትን ቁልፍ ሚናና ተሳትፎም አንስተዋል። በትግራይ ክልል የተቀሰቀሰው ግጭት አሁን ላይ በሚታየው ቀጠናዊና ዓለም አቀፍ ውስብስብ ውጥረት ተጨማሪ መሆኑን ለማሳየት በኢትዮጵያ ሱዳንና ግብፅ የህዳሴ ግድብን የሚመለከተውን ድርድር፣ የአልሸባብ ቡድን ጥቃት ስጋት፣ ሱዳንና ኢትዮጵያ የገቡበት የድንበር ይገባኛል ውዝግብ፣ እንዲሁም ያልጠናውን የሱዳን ሽግግርና የሰላም ሂደት ጠቅሰዋል። በሪፐብሊካኑ የአይዶዋ እንደራሴ ሴናተር ጄምስ ኢሪስ ከአማካኝነት ለህግ መወሰኛ ምክር ቤቱ መጋቢት ወር ላይ በቀረበው ረቂቅ ውሳኔ አይን በኢትዮጵያ መንግስትና በትግራይ ህዝቦች ነጻነት ግንባር ህወሓት መካከል ያለው ፖለቲካዊ ውጥረት ተቀባይነት የለውም፣ በሰላማዊ ሰዎች ላይ የደረሱ ማናቸውንም የኃይል እርምጃዎችንም ያወግዛል። ከዚህ በተጨማሪ ኤርትራ ጦሯን ከኢትዮጵያ እንድታስወጣ ጥሪ ከማቅረቡም በላይ በኤርትራ ጦርም ሆነ በሌላ በክልል ውስጥ ባለ ማንኛውም ኃይል የተፈጸሙ የሰብአዊ መብት ጥሰቶችን ግድያ፣ ዝርፊያ፣ አስገድዶ መድፈርና ሌሎችንም አውግዘዋል። በትግራይ ክልል በጠላትነት መፈላለግ በአስቸኳይ ቆመው ሁሉም ወገኖች የሰብአዊ መብቶችን ለመጠበቅ እንዲሰሩም ጥሪ አቅርበዋል። ከዚህ በተጨማሪ የሚመለከታቸው የዩናይትድ ስቴትስ ተቋማት በትግራይ ክልል ያለው ግጭት ይቆም ዘንድ እንዲሁም ሰብአዊ ድጋፎችን ለመስጠት የሚያግዙ ልዩ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ከመንግስት ውጭ የሆኑ ታጣቂ ቡድኖችን ጨምሮ ተጨማሪ ብሔር ተኮር ጥቃቶችን ለማስቆምና ጤናማ ውድድር ያለበት ብዝሃ የፖለቲካ ፓርቲ ዲሞክራሲን ለማበረታታት ሁሉም አይነት ዲፕሎማሲያዊ፣ ልማታዊና ህጋዊ መሳሪያዎች ለጥቅም እንዲውሉም አሳስቧል። 10 አንቀጾች ያሉት የምክር ቤቱን ሙሉ ድምፅ ያገኘው ውሳኔ አክሎም ኢትዮጵያ በእስር ላይ ያሉ የተቃዋሚ ፖለቲካ አመራሮች፣ ደጋፊዎችና ለውጥ አቀንቃኞች፣ በእስራቸው ምክንያት ለእስር የተዳረጉ ጋዜጠኞችን እንድትፈታ ጠይቋል። የኢትዮጵያውያንን ራስ የመግለጽ መብትና ፖለቲካዊ ተሳትፎ ካለ ብሔር አስተሳሰብና ፖለቲካ አቋም አድሎ እንድታስከብርም ጠይቋል። በጉዳዩ ላይ የኢትዮጵያ መንግስት ተወካዮችን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ምላሻቸውን ባገኘን ጊዜ እናካትታለን።
ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመቀሌ ከተማ ካለፈው መጋቢት ወር ጀምሮ ለኮሮና ቫይረስ ምርመራ ከተወሰደው ናሙና 37 በመቶ ቫይረሱ እንደተገኘባቸው የትግራይ ክልል ጤና ቢሮ ገልጿል። እስካሁን ለ23 ሺህ ሰዎች የጸረ ኮቪድ ክትባት መሰጠቱን የገለጸው ቢሮ ምርመራውና ክትባቱ በክልሉ ሌሎች ከተሞችም ለማካሄድ ማቀዱን አስታውቋል። ሙልጌታ ጽብሃ ዝርዝር አለው።
በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክትባት እየወሰዱ ያገኙዋቸው አቶ ተስፉ ተካም የወረርሽኙ ክትባት መጀመሩ መልካም ነው ብለዋል። ህብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸውን የሚገልጹት
ተረስቶ ነበር ማለት ይችላል። መቀለ ከተማ ብዙ ሰው ያየው አንበረው ለኮሮና ቫይረስ ራሱን ለመከላከል የሚያደርጉ ጥረት አላየው ነበር እና ከቫይረሱ ይልቅ ወላጋጣው የጸጥታ ችግር ብዙ ትኩረት ይሰጥ ነበር። ሰው ያው ከመኖሪያ ቤቱ ወደ ለቦታም የሚሄድ ነገር ነበር። ብዙ አጋጥሞታ ችግሮችን አይ ወደዛ ነው ትኩረት አድርጎ የነበረ። አሁን ግን ከተዋቱ መጥቷል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያልሰጠበት ቢሆንም አሁን ግን እየመጣ ያለ እየተከተለ ያለ ይመስለኛል።
ከአንድ ወር በፊት የመጀመሪያ ክትባት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክትባቱ ዙሪያ በአንዳንድ የማህበረሰቡ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ፣ ትክክል አይደለም በማለት ገልጻለች።
የተከተብኩትን ምክንያት ራሴን ለመጠበቅና ከኮረና ለመከላከልና ማህበረሰቤ እንዳለመበከል መጀመሪያ ላይ ሸለልተኝነት ነበር። እርግጥ ነው ሰው ኢንፎርሜሽን ተሳሳተ ነበር ራስ መከላከል። በቃ በዚህ ሁኔታ ላይ ካልተከተብ ብዙ ችግር ነው ያለብንና መከተብ አለባቸው።
በአይደር ሪፈራል ሆስፒታል ክትባቱ በተጀመረበት ጊዜ በቀን ከአስር ሰው የማይበልጥ ክትባቱ ይጠቀም እንደነበር፣ አሁን ግን እስከ 200 ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኘሁት መረጃ እንደሚያስረዳው እስከ ትናንትና ድረስ ከ3000 በላይ ሰዎች ክትባቱ ወስደዋል። ዶክተር ሀርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክትባት ተጋላጭ ለሆኑ የህብረተሰብ ክፍል እየተሰጠ መሆኑ ገልጸዋል።
ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂኦ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል። እስካሁን የከተብናቸው 23,066 ናቸው። ይህ ክትባት በመቀሌ ብቻ ነው የተሰጠው። አሁን ግን ወደ ማጨው፣ ውቅሮ፣ አድግራት፣ አኩስም፣ ሽሬ ደግሞ አሁን ይጀምራሉ። በዚህ ሳምንት ስልጠና እየተሰጠ ነው። መድኃኒቱም ወደዛ ሄደዋል።
በሌሎች የክልሉ ትላልቅ ከተሞች በቅርቡ ክትባቱ መሰጠት እንደሚጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ.ም ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶ የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል።
እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው እንደ ክልል። ከ23 ጀምሮ እስከ ትናንትና ግንቦት 11 የተሰራው ስራ ምንድን ነው? ለ2070 ስክሪን የኮቪድ-19 ምርመራ ነው የተደረገላቸው። ከነዚህ 761 ኮሮና የተገኘባቸው ናቸው። አሁን በፐርሰንት ሲሰላ ከመቶ ሰዎች 37ቱ ኮቪድ አላቸው ማለት ነው። ይህ ሲታይ ደግሞ ከአገሪቱ አኳያ ራሱ በጣም ትልቅ ነው፣ ሰፊ ነው። በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ በሙሉ ላይወክል ይችላል። ቁጥሩ ትንሽ ነው የተወሰደበት። ነገር ግን ከወሰድነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳይ።
ኮሮና ቫይረስ ከተገኘባቸው ሰዎች 94 በጽኑ መታመማቸውና 14 ሰዎች ደግሞ ህይወታቸው ማለፉ ዶክተር ሀርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ 38 ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕከላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ቫይረስ ትኩረት እየተደረገ አይደለም ያሉት ዶክተር ሀርነት ህብረተሰቡ ከሌሎች ችግሮች ጋር እኩል አይቶ በመከላከል ዙሪያ ሊሰራ ይገባል ብለዋል።
ኮቪድም ልክ እንደዛ ያለው ህብረተሰቡ ያጋጠመው የጦርነትም የረሃብም የህክምና ያለማግኘት ከሱ ጋር የሚራራቅ አይደለም፣ ተመሳሳይ ናቸው። ስለዚህ ለሁሉ ማስተዋል አለብን። ይሄ ነገር እንደ አማራጭ ሆኖ ምንድን ነው አሁን በትላልቅ ከተሞች ማስክን መጠቀም፣ እጅን መታጠብ፣ መራራቅ ይቻላል። በገጠሩ ላይ ይቻል ይችላል፣ ምክንያቱም አክሰስም የለም፣ አስቸጋሪ ነው። በከተሞችን ግን የቻለውን እንደ ድሮ ሳይሆን እንደ ከጦርነቱ በፊት ሊሆን አይችልም፣ ግን ፎር ኤግዛምፕል መቀሌ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺህ በላይ ሪዜብል የሚጠቀምባቸው አድለናል።
የወረርሽኙ ምርመራና ክትባት በክልሉ ሌሎች ከተሞችም ለማካሄድ ታቅዶ እየተሰራ መሆኑ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም።
አስቴርን ለዘገባዋ ሙልጌታ ጽባህ ለዘገባው እናመሰግናለን። ይቅርታ አድማጮች፣ ተከታዩ የአስቴር ምስጋናው ዘገባ ነው። የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን ሕግ በማይተገብሩ አካላት ሕጋዊ እርምጃ እንደሚወስድ የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል ገለጸ። ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል በባህር ዳር ከተማ የጎዳና ላይ ግንዛቤ ማስጨበጫ መድረክ ተዘጋጅቷል። በመድረኩ ላይ አንድ ከቫይረሱ ያገገሙ ግለሰብ የጥንቃቄ መተግበሪያዎችን ባለመፈጸማቸው የጤና ቀውስ ውስጥ መግባታቸውንና አሁን ከዛ ከወጡ በኋላ ተሞክሯቸውን ለታዳሚው ማካፈላቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ተከታትለዋለች።
መመሪያ 30/2013 መተግበርንና የተፋዘዘውን ኮቪድ-19 ወረርሽኝን መከላከልና መቆጣጠር የሚያስችል ስራ በተለየ ሁኔታ ለመስራት መታቀዱን ነው ዛሬ የተገለጸው። በተለይ የመህጎችን ማለትም ማስክ ማድረግ፣ መራራቅ፣ መታጠብና መከተብን በጥብቅ ተግባራዊ እንደሚሆኑና ይህንን በማይተገብሩ ላይ ህጋዊ እርምጃ መውሰድ እንደሚጀምር የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታውቋል። ዛሬ በባህር ዳር ከተማ ጎዳና ላይ ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ላይ ከጥንቃቄ ጉድለት በኮቪድ ተይዘው የነበሩና ኋላም ያገገሙ በባህር ዳር ዩኒቨርሲቲ የሶስተኛ ዲግሪ ተማሪ የሆኑት ዳንኤል መኮንን የበሽታውን አስከፊነትም ለታዳሚው አሰምተዋል።
ታመው ከተሻላቸው ሰዎች መካከል አንዱ ነኝ። ኮቪድ-19 ሊይዘን የሚችለው የኮቪድ-19 ያሰመራቸውን ቀይ መስመር ካለፍን ነው። እጃችንን መታጠብ አለብን፣ ማስክ መጠቀም አለብን፣ እርቀታችንንም መጠቀም አለብን። ስለዚህ እኔን ያዘኘው በእርግጠኝነት እነዚህን ህጎች ጥሻለሁ ማለት ነው። ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ላበት እየዘፈቀ ያን ተከትሎ የሚነሳ ማርገብገብ አለ። ልቤው ልቅ እስኪል ድረስ ምርመራ ሲያደርጉልኝ ያው ፖዘቲቭ ነኝ አሉኝ። አጠቃላይ ግን በሐኪሞች ትእዛዝ ብቻ የታዘዘልኝ መድኃኒት ብቻ ስወስድ ስለነበረ እንደተሻለኝ ለማገገም ብዙ አልወሰደብኝም።
የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አባል የሆነ ሰላምና ደህንነት ምክትል ቢሮ ኃላፊ አቶ ገረቤ ኃይሉ የጸጥታ መዋቅሩ ህግን ከማስከበር አኳያ ለሚያደርገው እንቅስቃሴ ህብረተሰቡ ተባባሪ እንዲሆንም ጥሪ አቅርበዋል።
ከዚህ በኋላ ኮቪድ-19ን ለመከላከል የተቀመጡ ህጎች መተግበራቸውን እያረጋገጥ መንቀሳቀስ አለብን። በዚህ ረገድ ምንም አይነት መዘናጋት መኖር የለበትም። ከዚህ ጋር በተያያዘ መንገድ ለህዝቡና ለወጣቱ ማሳለፍ እንፈልገው የጸጥታ መዋቅሩ ብቻውን ህጉን በማስከበር ተግባራዊ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ህዝቡም ወጣቱም ከጸጥታ መዋቅሩ ጎን በመሆን ይሄ ያለምንም ምህረት እኛን የሚወስድ እና የሚገድል በሽታ የተከለከሉ ህጎችን አውቆ በጸጥታ መዋቅራችን ጎን በመሆን እንዲከላከል ጥሬን አሳልፋለሁ።
በአማራ ክልል በሁሉም ከተሞች የንቅናቄ መድረክ ይካሄዳልም ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንለፍ። ለአፍሪካ ሀገሮች ይሰራጭ የነበረው የኮቪድ-19 ክትባት መዘግየት የብዙዎችን ህይወት አደጋ ላይ ከመጣሉ በላይ ከአህጉሩና በአካባቢው የቫይረሱ ስርጭት እንዲባባስ እንደሚያደርገው የዓለም የጤና ድርጅት አስጠንቅቋል። የጤና ድርጅቱ ሪፖርት እንደሚያሳየውም እስካሁን ድረስ በአፍሪካ 4.7 ሚሊዮን ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከእነዚህ ውስጥ 127,000 ሰዎች ለህልፈት ተዳርገዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች።
ወደ አፍሪካ ይላክ የነበረው የኮቪድ-19 ቫክሲን ከዚህ ወር መጀመሪያ ጀምሮ በእጅጉ ቀንሷል። ምክንያቱ ደግሞ ዋና አቅራቢ የነበረው ሰረም የተሰኘው የህንድ ተቋም በሀገሩ ከፍተኛ ውድመት እያደረሰ ያለውን የቫይረሱን ስርጭት ለመክታት የክትባት ምርቱን ለሀገር ውስጥ ጥቅም እንዲውል ማድረጉ ነው። በዚህ ምክንያት በመላው አፍሪካ ይሰራጭ የነበረው ህይወት አዳኝ ምርት እስከ ጭራሹ ቆሟል። የዓለም ጤና ድርጅት መረጃ እንደሚያሳየው ከአንድ ቢሊየን በላይ ሰዎች በሚኖሩበት አህጉር አንዱን ክትባት የወሰዱት 24 ሚሊየን ሰዎች ብቻ ሲሆኑ ሁለቱንም ዙር የተከተቡት ደግሞ 5.5 ሚሊየን ብቻ ናቸው። የጤና ድርጅቱ የአፍሪካ ዳይሬክተር የሆኑት ማትሺዲሶ ሞቲ የኮቪድ-19 ክትባት ማግኘት በሚችሉና በማይችሉ መካከል ስላለው ፍትሃዊ ያልሆነ ልዩነት በንጽጽር ሲያስረዱ በአፍሪካ ከ100 ሰዎች ውስጥ 2 ወይም 2 ከመቶ የሚሆኑት ብቻ አንዱን ክትባት የወሰዱ ሲሆን ከፍተኛ ገቢ ባላቸው ሀገራት ውስጥ ደግሞ ከ10 ሰዎች 8ቱ ወይም 80% የሚሆኑት ተከትበዋል ይላሉ።
This means that as people living in richer countries can hit the reset.
ያ ማለት ከፍተኛ ገቢ ባላቸው ሀገራቶች ውስጥ የሚኖሩ ሰዎች በመጪው በጋ ወቅት ቀድሞ ወደ ነበረው ኑሯቸው መመለስና ህይወታቸውን እንደገና መጀመር ይችላሉ ማለት ነው። አፍሪካ ውስጥ ግን ህይወታችን እንደቆመ ነው። አሁንም ቢሆን በፍጥነት የጠፋውን ጊዜ ማካካስ እንችላለን፣ ግን ጊዜው እያለፈ ነው።
ሞቲ አክለው የአፍሪካ ሀገራት የኮቪድ ክትባቱን ለማሰራጨት የሚያስችል የገንዘብ እጥረት እንደገጠማቸው ይናገራሉ። የአፍሪካ ሀገራት በአፋጣኝ ክትባቱን እንዲያገኙና ለህዝባቸው የማሰራጨት አቅም እንዲኖራቸው ዓለም አቀፍ ትብብርና አስቸኳይ እርምጃ መወሰድ እንዳለበትም ያስረዳሉ።
We welcome the pledge by the United States this week to share 80 million.
በዚህ ሳምንት ዩናይትድ ስቴትስ 80 ሚሊዮን ጠብታ የሚሆን ክትባት ለማጋራት ቃል መግባቷ በጣም የሚደገፍ ነው። አብዛኛው ክትባት በኮቫክስ በኩል የሚቀርብ ነው። ፈረንሳይ ለሞሪታንያ የላከችው ክትባትና ሌሎች ያደጉት ሀገራት የገቡት ቃልም የሚበረታታ ነው።
በዓለም ባንክ ግምት መሰረት በየወሩ የሚዘገየው የኮቪድ-19 ክትባት አፍሪካ ከጠቅላላ ገቢዋ ላይ 24 ቢሊዮን ዶላር እንድታጣ ያደርጋታል። በዚህም ምክንያት የገንዘቡ ተቋም እስካሁን 39 የአፍሪካ ሀገራት ወረርሽኙን መቋቋም እንዲችሉ የ1 ቢሊዮን ዶላር ድጋፍ አድርጓል። ባለፈው ዓመት መስከረም ላይም የዓለም ባንክ 12 ቢሊዮን ዶላር የሚያወጣ የኮቪድ-19 ክትባቶችን ገዝቶ እንዲያሰራጭ ቦርዱ ውሳኔ አሳልፎ ነበር። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ቨርጂኒያ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ የኮቪድ-19 ክትባት በአብዛኛው እየተሟላ ባለበት በአሁኑ ወቅት የባይደን አስተዳደር የዓለም ሕዝብ የክትባት አቅርቦት እንዲያገኝ የሚያደርገውን ጥረት እየረዳ መሆኑ ታውቋል። የዩናይትድ ስቴትስ ለዓለም አቀፉ ወረርሽኝ ጉዳይ የምትሰጠው ምላሽ የክትባት ዲፕሎማሲ የሚል መጠሪያ ከተሰጠው የሩሲያና የቻይና እንዴት ይለያል በሚል ጥያቄ የሚጀምረው የዋይት ሀውስዋ ዘጋቢ ፓትሲ ውዳስኳራ ዘገባን አዳነች ፍሳዬ ታቀርበዋለች።
በአሁኑ ወቅት ዩናይትድ ስቴትስ ውስጥ 125 ሚሊዮን የሚሆኑ ሰዎች ሙሉ ክትባት አግኝተዋል። ይህ ማለት ከጠቅላላው የአሜሪካ ህዝብ 38% ሙሉ በሙሉ ተከትቧል ማለት ነው። 138 ሚሊዮን ወይም 48%ዎቹ ደግሞ ቢያንስ የመጀመሪያውን ዙር ክትባት አግኝተዋል። ከ12 እስከ 15 የእድሜ ክልል ውስጥ የሆኑት ልጆችም እየተከተቡ ነው። ስለሆነም አሁን ዩናይትድ ስቴትስ ትኩረቷን ዓለምን ለመክተብ በሚደረገው ጥረት ላይ ማዞር ጀምራለች። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ያብራራሉ።
We will not use our vaccines to secure favors from other countries.
የክትባት አቅርቦታችንን ከሌሎች አገሮች ጥቅም ለማግኘት አንጠቀምበትም።
ፕሬዝደንት ባይደን በያዝነው ሳምንት ቀደም ሲል ዩናይትድ ስቴትስ ተጨማሪ 20 ሚሊዮን የሚሆን የአስትራዜኒካ ክትባት በአጠቃላይ 80 ሚሊዮን የክትባት አቅርቦት በኮቫክስ በኩል መለገሷን አስታውቀዋል። ኮቫክስ ዝቅተኛና መካከለኛ ገቢ ያላቸው ሀገሮች የክትባት አቅርቦት እንዲያገኙ በተባበሩት መንግስታት ድርጅት ስር የሚሰራ የሀገሮች ስብስብ መሆኑ ይታወቃል። የዩናይትድ ስቴትስ የክትባት አቅርቦት ዓላማ ከቻይናና ከሩሲያ የክትባት ዲፕሎማሲ የተለየ እንደሚሆን ተነግሯል። ሁለቱ ሀገሮች በ10 ሚሊዮኖች የሚቆጠሩ ክትባቶችን ለብዙ ሀገሮች ማቅረባቸው ተገልጿል። ነገር ግን ከጥቅም ጋር የተያዘ ነው የሚሉ አሉ። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የኮቪድ-19 ጉዳይ ስራ አስኪያጅ ጀረሚ ኮንንዲክ
What we see China and Russia trying to do is in effect use small
China እና ሩሲያ እየሞከሩ ያሉትን ስንመለከት አነስተኛ የክትባት መጠን አቅርበው የፖለቲካ ጥቅም ለማግኘትና የፖለቲካ ተጽዕኖ ለማሳደር ይጠቀሙበታል። የኛ ዓላማ ግን ዓለም አቀፉን ወረርሽኝ ለማቆም የክትባቱን መጠን በብዛት ማቅረብ ነው። እናም የአሜሪካ ጥረት ታሪክ ሆኖ እንዲቀጥል ነው የምንፈልገው።
ፕሬዚደንት ባይደን በመጪው ወር በሚካሄደው የቡድን 7 ጉባኤ ላይ ለዓለም አቀፍ ወረርሽኝ ስትራቴጂ ድጋፍ እንዲሰጡ ይጠበቃል። እነዚህ በኢንዱስትሪ የበለጸጉት ሀገሮች ከወረርሽኙ መዛመት ለማገገም የሚደረገውን ጥረት ለመምራት እንደሚፈልጉ ይናገራሉ። ነገር ግን የኮቪድ-19 ክትባትን ለራሳቸው አጉሮ በመያዝ ይነቀፋሉ። ጄኒ ወተንሆፍ አንድ ዘመቻ የተባለው የዓለም ጤና ተቋም ነባር የፖሊሲ ስራ አስኪያጅ ናቸው።
Wealthy countries could vaccinate 100% of their population including children and still
የበለጸጉት ሀገሮች በሙሉ ህዝባቸውን ልጆችንም ጨምሮ ለመከተብ የሚያስችላቸው የክትባት መድኃኒት መጠን አላቸው። ያም ሆኖ ለተቀረው ዓለም ሊያካፍሉት የሚችሉት 1.3 ቢሊዮን የቀራቸው አለ። ለምሳሌ 70% የሚሆነውን ህዝባቸውን ይከተቡ እንበልና ወደ 2 ቢሊዮን የሚጠጋ ለሌሎችም ያካፍሉት የሚችሉት የክትባት መድኃኒት ይተርፋቸዋል ማለት ነው። ስለሆነም እነዚህ ሀብታም ሀገሮች በአለም የክትባት መድኃኒት ተደራሽነት እንዲኖር ለማገዝ ሲሉ አሁኑኑ የክትባት መድኃኒት ክምችታቸውን እንዲያካፍሉ ነው የምንጠይቀው።
ከቻይናና ከሩሲያ ጋር ሲነጻጸር ዩናይትድ ስቴትስ ዓለም አቀፍ የጤና ቀውስን በሚመለከት ለአስርተ ዓመታት ያህል የዘለቀ ስኬታማ አያያዝ አሳይታለች። ሪቻርድ ሬቲንገር አርቲአይ ኢንተርናሽናል የተባለው የጥናት ቡድን ምክትል ፕሬዚዳንት ናቸው።
Whether it's the Ebola pandemic in West Africa or its contribution to the Global Fund to fight AIDS tuberculosis
በምዕራብ አፍሪካ ተከስቶ የነበረው የኢቦላ ወረርሽኝም ሆነ ኤድስን የሳምባ በሽታንና ወባን ለመከላከል ባደረገችው አስተዋጽኦ ዩናይትድ ስቴትስ እንደምትቀድም እተማመናለሁ። ኮቪድ-19ን ለመከላከል በዓለም አቀፍ ደረጃ በሚደረገው ጥረትም ጠቃሚ ሆነ የአመራር ሚና ይኖራታል።
የባይደን አስተዳደር ለዓለም አቀፍ ወረርሽኝ የሚሰጠው ምላሽ ዋና አስተባባሪ የሆኑት ጌል ስሚዝ የአሜሪካን ጥረት ከማርሻል ፕላን ወይም እቅድ ጋር ያመሳስሉታል። ማርሻል ፕላን የሁለተኛው ዓለም ጦርነት ካበቃ በኋላ ዩናይትድ ስቴትስ ምዕራብ አውሮፓን ለመርዳት ያወጣችው መርሃ ግብር ነበር።
The Marshall Plan was indeed about resources, it was also about policies.
የማርሻል እቅድ ስለ ጥሪቶች ብቻ ሳይሆን ስለ ፖሊሲም ጭምር ነበር። ስለ ገበያና ሁለተኛው ዓለም ጦርነት በኢኮኖሚ ላይ ያስከተለውን ሁኔታ ጉዳይም ነበር። አሁን ባለው ዓለም አቀፍ ወረርሽኝም ቢሆን ተመሳሳይ አንድምታዎችን ነው የምናየው። እንደሚመስለኝ ይህን በድፍረት ማጤን ይኖርብናል።
ዓለም ዩናይትድ ስቴትስ ምን ያህል ርቀት ትሄድ እንደምችል ለማየት እየተጠበቀ ነው። አሜሪካ የክትባት መድኃኒትን ከመለገስ አልፋ ለኮቫክስ 4 ቢሊዮን ዶላር ለመስጠት ቃል ገብታለች። በዓለም የገበያ ድርጅት የክትባት ፓተንት ወይም ፈቃድ መጠየቅ መተውንም ደግፋለች።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በዌብሳይታችን amharic.voanews.com ላይ ማዳመጥ ትችላላችሁ። በአት ቪኦኤ አማሪክ የፌስቡክ ገጻችንም በቀጥታ እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይ ብትፈልጉን ታገኙናላችሁ። አስተያየቶቻችሁን በዚያው አኑሩልን። ተከተሉን፣ ተነጋገሩ፣ ተወያዩ። ስርጭቶቻችንን ከኦዲዮ ናብ በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን መጪውን ምርጫ እንዲሁም 6ኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። የአማራ ብሔራዊ ንቅናቄ አብን 6ኛውን ሀገራዊ ምርጫ አስመልክቶ በተለይ ከአሜሪካ ድምጽ ራዲዮ ጋር አጭር ቆይታ አድርጓል። ፓርቲው በምርጫው ቢያሸንፍ ቀዳሚው ተግባሬ በሐሰት ትርክት በአማራ ሕዝብ ላይ የሚደርሰውን ጉዳት መከላከል ነው ብሏል። መስፍን አራጌ ዝርዝሩን ያስደምጠናል።
የፓርቲው አደረጃጀት ጉዳይ ኃላፊ ጋሻው መርሻ በብቁ የሰው ኃይል የሚመራ ጠንካራ መዋቅራዊ አደረጃጀት መዘርጋታቸውና አለን የሚሉት ህዝባዊ ተቀባይነት በምርጫው አሸናፊ ሆኖ ለመውጣት እንደሚያስችላቸው ገልጸዋል። ምርጫው በኢትዮጵያ የፖለቲካ ምህዳር ላይ በጎ ተጽዕኖ ማሳረፍም ለውጥ ማምጣትም እንደሚችል ነው ኃላፊው የሚናገሩት።
ምርጫው ለውጥ ያመጣል ብለን ነው እኛ የምናምነው።
እንግዲህ ለውጥ ሲባል የዲሞክራሲ ፍራድ ግንባታ በደቂቃ የሚመጣ ጉዳይ አይደለም፣ እድገት ነው። ከነዛ እድገቶች ውስጥ አንዱ ደግሞ የምርጫ ልምምድ ነው። እንደ ፓርቲም እንደ ሀገርም እንደ አጠቃላይ እንደ ማህበረሰብ የምርጫ ዲሞክራሲን ወይም በምርጫ መንግስት መለወጥን የተለማመድን እንከን የለሽ ላይሆን ይችላል። ግን ከተወሰነ አመታት በኋላ ጠንካራ የዲሞክራሲ ስርዓት እንዲኖር የራሳችን አስተዋጽኦ እናደርጋለን። በዚህ ምርጫ
እንደ አብን ቀዳሚው የመታገያ ጭብጥ በአማራ ህዝብ ላይ ደርሷል የሚለው የሀሰት ትርክትና እሱን ተከትሎ የደረሰው ተጽዕኖ ነው።
አጠቃላይ የኢትዮጵያ ስርዓት አሁን ያለው የመንግስት ስርዓት የአማራን ህዝብ እንደ ጨቋኝና በዳይ ቆጥሮ የአማራን ህዝብ ለመፈናቀል፣ ለስደት፣ ለሞት አጠቃላይ ለማህበራዊ ቀውስ የዳረገ ስርዓት ነው ያለው ብለን ነው የምናምነው። ይሄ ስርዓት በተወሰነ ደረጃ ህወሓት ሲቆጣጠረው የነበረውን ስርዓት ህወሓትን አሁን ወደ ዋሻ ወይም ወደ በጣም ብትንትን የተሀይ መቀየር ተችሏል። ቀሪ ያልተጠናቀቁ ትግሎች አሁንም አሉ። ዋናው የስርዓት ስጋና ደም እየለበሰው ወይም ህልውናው የዚህ ስርዓት የህወሓት ህገ መንግስት ነው። ይህ ህገ መንግስት ደግሞ የኢትዮጵያ ብሔር ብሔረሰቦች የተዛባ ግንኙነት ነበራቸው የሚል መግቢያን አንግቦ የሚንቀሳቀስ ህገ መንግስት ነው። አማራ ህዝብ መሳደድ፣ መፈናቀል፣ አጠቃላይ የማህበራዊ ቀውስ ሁሉ በዚህ ህገ መንግስት የተቀዳ እና ከዚህ ህገ መንግስት በተቀዳው ፌዴራሊዝም የተነሳ የመጣ ነው ብለን እናምናለን።
ከዚህ ባሻገር በአማራ ህዝብ ላይ አንዣቧል ያለው የድህነት ስጋትም ሌላው የመታገያ አጀንዳው መሆኑን አቶ ጋሻው ያስረዳሉ።
በተለየ ለመጉዳት ተብሎ የአማራ ህዝብ ከፍተኛ የሆነ የማህበራዊ ቀውስ እንዲደርስበት ኢኮኖሚካሊ እንዲደግ ሀብት ንብረት እንዲዘረፍ ይደረግ የኖረው በዚህ የተነሳ አሁን የአማራ ህዝብ ከፍተኛ የሆነ ድህነትና ኋላቀርነት ውስጥ እንዲኖር ህወሓት ከፍተኛ የሆነ ስራ ሰርታለች። አሁንም ያለው ስርዓት ከዛ የተለየ አይደለም የሚል ግምገማ ነው ያለን። ስለዚህ እነዚህ ሁሉ ጥያቄዎች የአማራ ብሔራዊ ንቅናቄ የመታገያ ነጥቦቻችን ናቸው።
ኢትዮጵያውያንን ላልተገባ መፈናቀል የዳረገ የሐሰት ትርክቶች እንዲስፋፉ ምክንያት የሆነው የብሔር ወይም የዘውጌ ፖለቲካ ውጤት ነው ብሎ ብዙዎች ያምናሉና ይህንን የብሔር ፖለቲካ ይዛችሁ መነሳታችሁ ምን ያህል አዋጭ ነው ብላችሁ ታምናላችሁ?
ኦኬ፣ በጣም ጥሩ ጥያቄ ነው። በነገር ላይ ይሄ በኢትዮጵያ ህገ መንግስትና አጠቃላይ በዚህ በ27ና በ30 ዓመት ጊዜ ውስጥ ኢትዮጵያ ውስጥ መንቀሳቀስ የሚቻለው እንደ ብሔር ነው። ብሔር ካልሆንክ ውክልና እንኳን የለህም። በኢትዮጵያ ማዕቀፍ አሁን አንተ ባልከው ማለት ነው፣ በኢትዮጵያ ማዕቀፍ መንቀሳቀስ አይቻልም። ሪሌቨንስ የለህም በፖለቲካ ሂደቱ ውስጥ ማለት ነው። ብሔሩን ለመምጣት መቻል አለብህ። ወይ ኦሮሞ፣ ወይ አማራ፣ ወይ ትግሪ፣ ወይ ሱማሌ፣ ወይ እንደዛ በሌላውን ብሔረሰብ ማለት ይሄ ህገ መንግስቱ መግቢያ ላይ እኮ እኛ ብሔር ብሔረሰቦች አዲስ ማህበራዊ ውል ገብተናል ነው የሚለው። ግለሰቦች እኮ እዛ ጋር አይታወቁም። ስለዚህ ግለሰብን በማያውቅበት ሁኔታ፣ ብሔሮችን ብቻ በሚያውቅበት ሁኔታ በብሔር አለመደራጀት አይቻልም።
ግን አሁን ኢትዮጵያ ውስጥ ብሔር ተኮር ያልሆኑ የፖለቲካ ድርጅቶች ይስተዋላሉ።
መደራጀት ይቻላል፣ ለውጥ ማምጣት ይቻላል ወይ ነው። ምክንያቱም አያውቅህም ነው እኮ። ይኸውልህ አሁን በህገ መንግስት ደረጃ እውቅና የተሰጠው ብሔሮች እንዲደራጁ ነው። ትልቁ የመንግስት የስልጣን አካል የፌዴሬሽን ምክር ቤት ለብሔረሰቦች ነው ስልጣን የሚያከፋፍለው። በኢትዮጵያ ማዕቀፍ ተደራጅቼ ለውጥ አመጣለሁ ማለት ይቻላል፣ ማምጣት ይቻል ይሆናል። ግን 27 ዓመት እኮ ተሞክሮ የከሸፈ ነው።
በብሔር ለመደራጀታቸው የሚሰጡት ሁለተኛው ምክንያት ደግሞ
አማራ አማራ ተብሎ ነው እየተበደለ ያለው፣ አማራ ተብሎ ነው እየተጨቆነ ያለው። ስለዚህ አማራ ሆነ ነው መከላከል መቻል ያለብን ማለት ነው። እኛ የምንታገለው በነገራችን ላይ ሌሎችን ለመጨቆን እኩል ለመሆን ነው። የአማራ ህዝብ ከሌላው ጋር እኩል መታየት ሲጀምር፣ አንድ ሰው አንድ ድምፅ አለው የሚለው መርህ ገዢ መሆን ሲጀምር፣ የእኛ ትግል ወደ ሌላ ምዕራፍ ይሸጋገራል ማለት ነው።
እናም በስድስተኛው ሀገር አቀፍ ምርጫ የማሸነፍ እድሉን ካገኙ እንሰራቸዋለን ያሏቸውን ተግባራት በወፍ በረር ቃኝተዋል።
ስልጣን ብንይዝ ቀዳሚ ተግባራችን በኢትዮጵያን መካከል ወይም በኢትዮጵያ ህዝብ መካከል የተፈጠረውን ቁርሾ በመጀመሪያ በወንድማማችነት ማዕቀፍ የማቀራረብና የማግባባት ስራ ነው የምንሰራው። ብሔራዊ መግባባት ያስፈልጋል ብለን እናምናለን። የምሁራን ውይይትና ከፍተኛ የሆነ ያልተቋረጠ የምሁራን ድርድር መደረግ አለበት ብለን እናምናለን። ይህ የምሁራን ድርድርና ውይይት ወህገ መንግስት ማሻሻልና አጠቃላይ የስርዓት ለውጥ ማደግ አለበት ብለን እናምናለን።
ከህገ መንግስቱ በላይ እንዲህ አይነት ችግሮች እንዲባባስ እያደረገ ያለው ምሁሩ ራሱ ነው የሚል ቅሬታ የሚያቀርቡ አሉና የምሁራን ውይይት ማድረጉ እነዚህን ጽንፍ የረገጡ አካላት ሊያቀራርብ ይችላል ብለው ያስባሉ? የሃይማኖት አባቶች፣ የአገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች በተሻለ መጠን መጠን በህዝቡ ዘንድ ተቀባይነት ያላቸው ስለሚመስል
በኢትዮጵያ ውስጥ እኮ ሞራን ተገናኝተው እንዳይነጋገሩ አጠቃላይ የፖለቲካ ኤሊቱ ሁሉ እንዳይነጋገር እንቅፋት ሲሆን የኖረ ስርዓት ነው ያለው። እኛ መንግስት ብንሆን ስልጣን ብንይዝ የንግግር በሩን እንከፍታለን ማለት ነው። እርግጥ ነው በኢትዮጵያ ውስጥ ህዝብ ከህዝብ ተጣልቶ የተጋጭቶ አያውቅም። ግጭት መንስኤና አጠቃላይ የዚህ ሁሉ ምስቅልቅል መንስኤ ምሁራን ናቸው ብለን ነው የምናስበው፣ ወይም የፖለቲካ ልሂቁ ነው። ይሄ የፖለቲካ ልሂቅ ደግሞ የራሱን የፖለቲካ ኢንተረስት መጫን ይፈልጋል። ጠላቶቻችን የቤት ስራ ሰጥተው የሚልኩት አለ። በጣም የተለያየ ኢንተረስት አለው ማለት ነው። ይህም ሁሉ ግን ማቀራረብና ተነጋግሮ ከመግባባትና ከመነጋገር ውጭ የተሻለ አማራጭ እንደሌለ የማሳመን ግዴታ አለብን ማለት ነው። በዚህ 27-30 ዓመት ውስጥ ያልተጎዳ የማህበረሰብ ክፍል የለም። ስለዚህ ጉዳቱ የጋራችን ነው ማለት ነው። ጉዳቱ የጋራ እስከሆነ ድረስ ደግሞ ቁጭ ብሎ ተነጋግሮ የተሻለ መፍትሄ መፈለግ መሆን ያለበት ነው ብለን እናምናለን። ከፖለቲካ ልሂቃን በተጨማሪ የሃይማኖት መሪዎች፣ የወጣት እና የሴቶች ተወካዮች፣ የንግዱ ማህበረሰብ ተወካዮች፣ አጠቃላይ በዚህ ሀገር ጉዳይ ላይ ያገባናል የሚል ሁሉ ውይይት በማድረግ የተሻለ የነገን ኢትዮጵያ መፍጠር ይቻላል የሚል እምነት አለን።
አብን ሙሉ በሙሉ ምርጫውን ማሸነፍ ባይችል ግን ከሌሎች ፓርቲዎች ጋር ተጣምረው መንግስት ለመመስረት ዝግጁ መሆኑን በአደረጃጀት ጉዳይ ኃላፊው በኩል ጠቅሷል። የአማራ ብሔራዊ ንቅናቄ አብን በአማራ፣ ኦሮሚያ፣ ደቡብ ህዝቦችና ብሔር ብሔረሰቦች እንዲሁም በቤንሻንጉል ለምርጫው 513 እጩዎችን ያቀረበ ሲሆን በአዲስ አበባ ደጋፊዎቹ ድምጻቸውን ለባልደራስ ለእውነተኛ ዴሞክራሲ ፓርቲ ለመስጠት መግባባት ላይ መድረሳቸውን አቶ ጋሻው ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን እናመሰግናለን። አድማጮች፣ ሌሎች የፓርቲ መሪዎችን ተወካዮችን በተመሳሳይ ማነጋገራችንን እንቀጥላለን። ወደ ተከታዩ ዘገባ እንለፍ። በዚህ በመጪው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን በመሰረታዊ የኢኮኖሚ፣ የጤና፣ የትምህርት ፖሊሲያቸው ውስጥ ለሴቶች ምን ይዘዋል የሚለውን ሴቶች እንዲጠይቁ የሚያበረታታ ጠይቂ የተሰኘ ዘመቻ በሴታዊት ንቅናቄ ተጀምሯል። በዚህ ንቅናቄ ውስጥ የሴቶች የፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ አበባዬ አስራት ጋር ቆይታ ያደረገችው ኤደን ገረመው ነች። አበባዬ ተቋማቸው ሴታዊት ንቅናቄ በስድስተኛው ሀገራዊ ምርጫ ላይ ስላለው ተሳትፎ ከምታስረዳበት ይጀምራል።
ምርጫን በተመለከተ የተለያዩ ትሬኒንጎች ቀን ነበረ፣ ግን በጣም በሰፊውና በትልቁ እየሰራንበት ያለ ነው የምርጫ ክርክር እያዘጋጀ ነው በስርዓተ ጾታ ጉዳዮች ላይ። ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስርዓተ ጾታን ወይም የኢትዮጵያ ሴቶችን በምን መልኩ ያያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ ትምህርት ፖሊሲያቸው፣ ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር የቀድሞ ሴቶች እንዴት ያያሉ የሚለውን ፖሊሲዎቻቸውን ምን እንዳቀዱ ምን እንዳደረጉ የሚናገሩበት መድረክ ለማዘጋጀት ነው እየሰራን ያለ ነው።
ጠይቂ የሚል መርሃ ግብር ጀምራችኋል እና በተለያየ ቋንቋዎችም እያስተዋወቃችሁት ነው። ይሄ ከዚህ ጋር ተያያዥነት ያለው ነው ወይስ የተለየ?
ለዚህ ክርክር ነው ምንድነው የጠይቂ ካምፔን አላማ? የኢትዮጵያ ሴቶች እራሳቸው የሚገጥማቸውን ችግር እንዲነግሩንና እኛ ያንን ችግር ለፖለቲካ ፓርቲዎች እንድናቀርብ ነው። ይህንንም እንዳልሽው በአምስት ቋንቋዎች ነው ካምፔንን እየሰራን ያለ ነው እና በእነዚህ በአምስት ቋንቋዎች ማንኛውም ሰው ጥያቄውን ቢያስገባልን ተቀብለን እኛ ለፖለቲካ ፓርቲዎች እናቀርባለን። እና ምንድነው አላማው? የራሳችን ችግር ከራሳችን በላይ የሚያቀለን የለም። ሁሉም ሰው በየወረዳው በየዞኑ በሚኖርበት አካባቢ የተለያዩ ችግሮች ይደርሱበታል እና ያንን ችግሮች ሴቶች እንዲነግሩን እና እኛ ደግሞ ያንን ወደፊት ወደ ፖለቲካ ፓርቲ ተቀብለን ምን ምን መስሌት አስባላችሁ ለዚህ ችግር ብለን ለመጠየቅ ነው። ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሃ ከሌለ እኔ ነኝ የማውቀው የምኖር እና እነሱን ሰብሰብ አድርገን ለፖለቲካ ፓርቲዎች ለማቅረብ ነው ጠይቂ ካምፔን እየሰራ ነው ያለ ነው ማለት። በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ እና በአፋርኛ ነው ጥያቄዎች እየተደረገ ነው ያለ ነው በአሁኑ ሰዓት እና ጥያቄዎቹ የሚሰበሰቡት ቴሌግራም ላይ ቴሌግራም ቦታ አለ እና በዛ ቴሌግራም ቦታ ማንም ሰው ጥያቄ ማስቀመጥ ይችላል። ከዛ ደግሞ በጉግል ፎርም እዛ ላይ ኛም የማህበራዊ ድረገጾች ላይ ቢያዩ ሊንክ ማግኘት ይችላሉ። ወይም ደግሞ ቀለል የሚላቸው በስካሆነ በ0972 44 16 76 በ0972 44 16 76 ጥያቄያቸውን በመላክ እኛ ሰብስበን ለፖለቲካ ፓርቲ እናቀርበዋለን ማለት ነው። ዛሬ የተሰሩ ጥያቄዎች።
እሺ፣ ዘመቻው መቼ ነው የተጀመረው? እስከ መቼስ ይቆያል?
ዘመቻው የጀመረው ከዛሬ 2 ዓመት በፊት ነበረ እና እስከሚቀጥሉት ቀናቶች ድረስ ይቀጥላል።
እስኪ እስካሁን ድረስ እና
ከእናንተ ጋር ከደረሱ ጥያቄዎች መካከል ተደጋጋሚ የሆኑትና በዋናነት የተነሱት ርዕሰ ጉዳዮች ምንድን ናቸው?
ጥያቄዎቹ የተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበረ የቀረቡ። ስለ ኢኮኖሚ የሚጠይቃለ፣ ስለ ግብርና የተጠየቁ ጥያቄዎች አሉ፣ ስለ ሰላም የስራ እድል፣ ስለ ትምህርት የተጠየቁ ጥያቄዎች አሉ። እና ጥያቄዎቹ በጣም ሰፊ ናቸው። ግን ይህ በተረጓጓ ክተቶች ላይም ጥያቄዎች ገብተዋል። እና ሰፊ የሚባል የጥያቄ አይነት ነው የገባ አይደለኛ።
በዚህ ጠይቂ በተሰኘው ዘመቻ ላይ በቴክኖሎጂው እምብዛም የሆኑ እናቶችና እህቶች ጥያቄያቸውን እንዲያቀርቡ የተደረገ ምን ነገር አለ?
ያለነው ተደራሽነታችን ለማስፋት ሬዲዮ ለመጠቀም ነው። ትንሽ በሰፊ መንቀሳቀስ ይቀረናል፣ እሱ ጋር ግን እየሞከርን ያለ ነው እና በሬዲዮ አድርገን ቁጥራችን ያው በስልክም በመደወልም ሆነ በአጭር ጽሑፍ መልዕክት ሊደርሰን እንቀበላለን።
አባዬ አስራት በሴታዊት ንቅናቄ ውስጥ የሴቶች ፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ፣ ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ።
ኤደንን እናመሰግናለን። አድማጮች፣ ስለ ምርጫ የተመለከተ ያሰናዳናቸው ዘገባዎች ተጠናቋል። የዝግጅት ሰዓታችንም እየተጠናቀቀ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ከዓለም አቀፉ ማህበረሰብ ጋር የፕሬስ ነጻነትን አስፈላጊነት ታከብራለች ይላል ርዕሰ አንቀጹ ሀተታውን ሲጀምር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓለም አቀፉን የፕሬስ ነጻነት ቀን አስመልክቶ ኢንፎርሜሽንና እውቀት ኃይል ሰጪ መሳሪያዎች ናቸው፣ ነጻና ገለልተኛ ፕሬስም ህዝብ የሚያስፈልገውን መረጃዎች ሁሉ እንዲያገኝ አገናኝ ሆኖ የሚያገለግሉ ነው ብለዋል። ዩናይትድ ስቴትስ በመላው ዓለም በድረገጽም ይሁን ከዚያ ውጪ ላሉ የፕሬስ ነጻነቶችና ለጋዜጠኞች ደህንነት ጥብቅና የምትቆመውም ለዚያ ነው ብሏል ርዕሰ አንቀጹ። ሐሳብን በነጻነት መግለጽ ለዲሞክራሲያዊ ማህበረሰብ መሰረት ነው። በዓለም አቀፍ የሰብአዊ መብት ድንጋጌ መሰረት ሐሳብን በነጻነት የመግለጽ መብት በየትኛው መድረክ ቢሆን የሁሉንም ሰው ሐሳብ በሁሉም ሚዲያ መረጃ የማግኘት የመቀበልና የማስተላለፍ መብትን ያጠቃልላል። ይሁን እንጂ ዛሬ ስለ ጋዜጠኞች መብት ያለው አመለካከት እጅግ አስፈሪና አሳዛኝ ነው ብለዋል የውጭ ጉዳይ ሚኒስትሩ ብሊንከን። ዩናይትድ ስቴትስ በጭካኔ በተገደለው የሳውዲው ጋዜጠኛ ጀማል ካሶጂ በሰጠችው ምላሽ የካሶጂ እገዳ በሚል መሰየሟን ያሳወቀችበት አንደኛው ምክንያት ሚዲያን ለማስፈራራት የሚታየውን አዝማሚያ ለመከላከል እንዲረዳ መሆኑንም ርዕሰ አንቀጹ አስረድቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ስራቸው ላይ እንዳሉ የታሰሩ ጋዜጠኞችን መመዝገብ ከጀመረበት ጊዜ አንስቶ በ2020 የተመዘገበው ትልቁ ነው። ባለፈው ዓመት በቻይና በቱርክና ግብጽ ውስጥ የታሰሩ ጋዜጠኞች ብዛት ከፍተኛውን ደረጃ ደርሷል። በራሽያም የራዲዮ ፍሪ ዩሮፕ እና ሬዲዮ ሊብረቲን ጨምሮ ባለስልጣናቱ ገለልተኛ ዘገባዎችን ማገዱን ቀጥለውበታል። እንዳለመታደል ሆኖ የኮቪድ-19 ወረርሽኝ ጨቋኞቹ መንግስታት ነጻ ሚዲያዎቹ ላይ የሚያሳድሩትን ጫና እንዲያበረቱ መንገድ ከፍቶላቸዋል። የውጭ ጉዳይ ሚኒስትሩ ብሊንከን መንግስታት የሚዲያ ደህንነት እንዲጠበቅና ጋዜጠኞችም ስራቸውን ያለምንም ፍርሃት፣ ጥቃትና የዘፈቀደ እስር ሳይደርስባቸው መስራት የሚችሉበት ጥበቃ እንዲደረግላቸው አሳስበዋል። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ መንግስታት በጋዜጠኞች ላይ የሚፈጽሙትን ሁሉንም ወንጀሎች እንዲመረምሩና ተጠያቂነት እንዲኖር እንዲያደርጉ ታሳስባለች ብሏል። የተስፋፋ በመጣው የዲጂታል ሚዲያው ዓለም የፕሬስ ነጻነትና የነጻ ኢንፎርሜሽን ፍሰትም እንዲሁ የኢንተርኔት ነጻነትን ይጠይቃል ያሉት ብሊንከን አያይዘውም ኢንተርኔትንና ተደራሽነቱንም በመቆጣጠር ህዝብን የመረጃ ፍሰትና እውቀት እንዳያገኝ የሚያደርጉ መንግስታትም እየጨመሩ መምጣታቸው የዩናይትድ ስቴትስ መንግስትን ያሳሰባት መሆኑን ተናግረዋል። መንግስታት ኢንተርኔትን ማገድ፣ መዝጋት፣ ሳንሱር ማድረግ የለባቸውም። ይህ ድርጊት ሰላማዊ በሆነ መንገድ የመሰብሰብ ነጻነትን፣ የመደራጀት መብትን ወይም ሐሳብን በነጻነት የመግለጽ መብትን፣ የመሰረታዊ አገልግሎት ተጠቃሚ የመሆን መብትን እንደሚያግደ ሁሉ ኢኮኖሚውንም ክፉኛ ይጎዳል ብለዋል። በመጨረሻም ዩናይትድ ስቴትስ ከሚዲያው ማህበረሰብ አባላት ጋር ከግሉ ሴክተር፣ መንግስታዊ ካልሆኑ ድርጅቶች የመረጃ ነጻነትና ተደራሽነት እንዲኖር ከሚሰሩ፣ ሐሳብን በነጻነት የመግለጽ መብትን ከሚጠብቁና መብቶቻቸውን ለማስከበር ሲሉ ጥቃትና ማስፈራሪያ የሚደርስባቸውን ጋዜጠኞችን መብቶች ከሚጠብቁ መንግስታት ጋር አብራ ለመስራት ቁርጠኝነቱ አላት በማለት ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ዘጋቢዎቻችንን በሙሉ እናመሰግናለን። አድማጮች፣ የዛሬ የአርብ ግንቦት 13 2013 ዓ.ም ተመረጥ ዝግጅታችንን አጠናቀናል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በመላው ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። የስርጭት መሐንዲሱ ሲድራህ እንዲሁም ፕሮዲውሰራችን ብርሃን ኃይሉ አብራን ነበረች። በእኔ በኩል እሰናበታችኋለሁ። እዮብ መኮንን ነገን ላየው የሚለውን ዜማ ይዞ አብሯችሁ እስከ ምሽቱ አራት ሰዓት ይቆያል። ሰላም፣ በደህና ደሩ። Let's let it go. Yeah, let's put it.